የዲደብሊው ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በዩናይትድ ስቴትስ ከአራት ዓመታት በፊት ኢትዮጵያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ መነሳቱ ተገለጸ። ዩናይትድ ስቴትስ ኤርትራ ላይ የጣለችውን ማዕቀብ ለማንሳት እያሰበች እንደሆነ ያስታወቀችው በዚሁ ሰሞን እንደሆነ የሚታወስ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ በቻይና በፕሬዝደንት ዢ ጂንፒንግ ከፍተኛ አቀባበል ተደረገላቸው። ትራምፕ አስደናቂ መሪ ሲሉ ዢን አሞካሽተዋቸዋል። በሁለቱ ሀገራት መካከል ያለው ያልተረጋጋ ግንኙነት ለዓለም ፋይዳ እንደሚሆን የተናገሩት ዢ በበኩላቸው የታይዋን ጉዳይ በአግባቡ ካልተያዘ ግን ግጭት ሊፈጠር ይችላል ሲሉ አስጠንቅቀዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮ የአፍሪካ ጉብኝታቸውን በኢትዮጵያ ባደረጉት ጉብኝት ትናንት ምሽቱን አጠናቀቁ። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ ጠይቀዋል። ዜናው በዝርዝር። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በዩናይትድ ስቴትስ ከአራት ዓመታት በፊት ኢትዮጵያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ መነሳቱ ተገለጸ። ይህ የኢትዮጵያ የዩናይትድ ስቴትስ ውሳኔ የተሰማው የኢትዮጵያ ውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ ከአሜሪካው አቻቸው ማርኮ ሩቢዮ ጋር ዋሽንግተን ውስጥ በዚሁ ሰሞን ከተወያዩ በኋላ ነው። መረጃውን ይፋ ያደረገው በአሜሪካ የውጭ ጉዳይ ሚኒስትር የአገር መከላከያ ንግድ ቁጥጥር ምክንያቱ ምን እንደሆነ ግን በግልጽ አላስቀመጠም። በጉዳዩ ላይ ምልከታቸውን የገለጹ አንድ የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኝ ውሳኔው የፕሬዚዳንት ትራምፕ አስተዳደር እከተለዋለሁ ካለው ግጭትን የማስወገድ መርህ ጋር በተቃርኖ የሚቆምና የተካረረ ያሉት የኢትዮጵያና የኤርትራ ግንኙነት ላይ አቀጣጣይ ምክንያት እንዳይሆን ስጋታቸውን ጠቅሰዋል።
የጦር መሳሪያ ማዕቀብን ማንሳት እየተካረረ በሄደው በኢትዮጵያና በኤርትራ ጉዳይ ህወሓትም በዚህ ሂሳብ ውስጥ የሚታይ ስለሆነ እንደገና ተጨማሪ አቀጣጣይ ሊሆን ይችላል የሚል ግምገማ ነው ያለ።
አሜሪካ ኢትዮጵያ ላይ ጣለችውን የጦር መሳሪያ ማዕቀብ ማንሳቷን በተመለከተ ዜና መጽሔት ዝርዝር ዘገባን ይዟል። የናይጄሪያና የቻድ ጦር ኃይሎች በሰሜን ናይጄሪያ በሲቪሎች ላይ የአየር ድብደባ ከፈጸሙ በኋላ የተባበሩት መንግስታት ድርጅት ምርመራ እንዲካሄድ ጠየቀ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅትና የአካባቢ ነዋሪዎች የናይጄሪያ ወታደራዊ የአየር ኃይል በዛምፍራ ግዛት በተጨናነቀ ገበያ ላይ ባደረገው ጥቃት በትንሹ 100 ሰዎች መሞታቸውን ተናግሯል። አምነስቲ ኢንተርናሽናል እንዳለው አካባቢው በወንጀለኛ ቡድኖች ቁጥጥር ስር ቢሆንም ተጎጂዎች እጅግ በጣም ብዙ ሰላማዊ ሰዎች ናቸው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በደረሰው ጉዳት መጠን መደንገጣቸውን ገልጸዋል። ናይጄሪያና ቻድ መንግስታት ተጠያቂነትን እንዲያረጋግጡም አሳስበዋል። ህንድ መዲና ኒው ደሊ ውስጥ ዛሬ የተሰበሰቡት የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ዩናይትድ ስቴትስ እና እስራኤል በኢራን ላይ በከፈቱት ጦርነትና መዘዙ ላይ እየተነጋገሩ ነው። ብሪክስ በሚል ምህጻረ ቃል የሚጠራው ስብስብ ዋና ዓላማ ምጣኔ ሀብታዊ ቢሆንም እንደ አብዛኞቹ ተመሳሳይ ማህበራት ፖለቲካዊ ጉዳዮች የተጫኑት ሆኗል። ለሁለት ቀናት የሚመክረውን ስብሰባ የሚያስተናግዱት የህንድ የውጭ ጉዳይ ሚኒስትር ለተሰብሳቢዎቹ እንደተናገሩት ምዕራብ እስያ ላይ የተጫረው ግጭት ልዩ ትኩረት ይሻዋል። የህንዱ ውጭ ጉዳይ ሚኒስትር አክለውም የሆርሙዝ ወሽመጥን ጨምሮ በዓለም አቀፍ የባህር መስመሮች ላይ የሚደረግ ዝውውር ለዓለም ምጣኔ ሀብት ወሳኝ ነው ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ ሳራጋቺ በበኩላቸው ዓለም አቀፍ ህግን ጥሰዋል ያሏቸውን ዩናይትድ ስቴትስ እና እስራኤልን የብሪክስ አባል ሀገራት እንዲያወግዙ ጠይቀዋል። አራጋቺ እንደሚሉት ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱትን ጦርነት ህገወጥ የተስፋፊነትና የጦርነት ናፋቂዎች ምግባር በማለት አውግዘውታል። ብራዚል፣ ሩሲያ፣ ህንድና ቻይና የመሰረቱት ብሪክስ እንደ ጎርጎሮሳውያኑ አቆጣጠር በ2011 ደቡብ አፍሪካን፣ ከቅርብ ዓመታት ወዲህ ደግሞ ግብፅ፣ ኢትዮጵያ፣ ኢንዶኔዥያን፣ ኢራንና የተባበሩት አረብ ኤሚሬቶችን በአባልነት ያስተናብራል። ግብፅና ኢትዮጵያ በአባይ ውሃ አጠቃቀም ሰበብ ይወዛገባሉ። ኢራንና የተባበሩት አረብ ኤሚሬቶች በኢራን ላይ በተከፈተው ጦርነት ምክንያት አይነና ናጫናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ጉብኝታቸው የመጀመሪያ ላይ በፕሬዝዳንት ዢ ጂንፒንግ ከፍተኛ አቀባበል ተደረገላቸው። ትራምፕ መዲና ቤጂንግ በሚገኘው በታላቁ የቻይና ህዝብ አዳራሽ ውስጥ ባደረጉት ንግግራቸው እንዳሉት ቻይናና አሜሪካ አስደናቂ የወደፊት ተስፋ ያላቸው ሀገራት ናቸው። ትራምፕ አስተናጋጅ ሀገር የህዝባዊት ቻይናን ፕሬዝዳንት ዢ ጂንፒንግን ታላቅ መሪ ሲሉ ማሞካሽተዋቸዋል። ጓደኛው መሆን ትልቅ ክብር ነው ሲሉም ትራምፕ መግለጻቸውን ዶቼ ቬለ ዘግቧል። የቻይናው መሪ ዢ ጂንፒንግ በበኩላቸው የአሜሪካና የቻይና የጋራ ጥቅም ከልዩነታቸው እንደሚበልጥ ያላቸውን እምነት ባደረጉት ንግግር አስታውቋል። በሁለቱ ሀገራት መካከል ያለው የተረጋጋ ግንኙነት ለዓለም ፋይዳ እንደሚሆንም ዢ ጠቁመዋል። የቻይና መንግስት መገናኛ ብዙሃን ዘገበ እንደተባለው ደግሞ ታይዋን በሁለትዮሽ ግንኙነት ውስጥ በጣም አስፈላጊ ጉዳይ እንደሆነ፣ በአግባቡ ካልተያዘ ግጭት ሊፈጠር እንደሚችል የቻይናው ዢ በሁለቱ ሀገራት መሪዎች ስብሰባ ላይ አስጠንቅቀዋል። የሁለቱ መሪዎች የግል የተባለው ውይይት ለሁለት ሰዓታት የዘለቀ እንደነበር ተመልክቷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቻይና ጉብኝት የውጭ ጉዳይ ሚኒስትር ማርኮ ሩቢዮን፣ የመከላከያ ሚኒስትር ፔት ሄግስትን እና የቴስላ ዋና ስራ አስፈጻሚ ኤሎን ማስክ የሚመራ የንግድ ተወካዮች የልዑካን ቡድንን ያካተተ ነው። አድማጮች፣ በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የፈረንሳዩ ፕሬዝዳንት አማኑኤል ማክሮ የአፍሪቃ ጉብኝታቸውን በኢትዮጵያ ባደረጉት ጉብኝት ትናንት ምሽቱን አጠናቀቁ። ማክሮ በኢትዮጵያ ቆይታቸው የአፍሪቃ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የረጅም ጊዜ ውክልና ጥያቄን ጨምሮ ሌሎች ጉዳዮችን መክረዋል። ማክሮ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ በኋላ በዚያው በአዲስ አበባ ከአፍሪቃ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እና ከመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ተገናኝተው ተወያይተዋል። በአፍሪቃ ህብረት በተካሄደው ስብሰባ የአፍሪቃን ውክልና አስፈላጊነትን መሪዎች መገንዘባቸውን የፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የጸጥታው ምክር ቤት የዓለምን እውነታዎች የማይወክል ሲሉ ተናግረዋል።
A security council that today does not represent geographically the realities of the world.
የጸጥታ ምክር ቤት ዛሬ በመልክዓ ምድራዊ መልኩ የዓለምን እውነታዎች የማይወክል ነው። ሶስት የአውሮፓ ቋሚ አባላት አሉን። አንድ ሰሜን አሜሪካና አንድ እስያ። ላቲን አሜሪካ የለም፣ አፍሪካዊ የለም። የጸጥታ ምክር ቤት የህጋዊነት ችግር እንዳለበት ግልጽ ነው። ይህም የውጤታማነት ችግርን ያመጣል። ስለዚህ የዓለም አቀፉን ማህበረሰብ ፍላጎትና የጸጥታ ምክር ቤት ማሻሻውን ማፋጠን፣ ለአፍሪካ ቋሚ መቀመጫዎችና ሌሎች አስፈላጊ የሆኑ እርማቶች ማድረግ የአሁኑ ቋሚ አባላት ፍላጎት ነው።
በአፍሪቃ ግብፅን፣ ኬንያንና ኢትዮጵያን የጎበኙት የፈረንሳዩ ፕሬዝዳንት አማኑኤል ማክሮ በበኩላቸው አፍሪቃ እንደተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባሉ ዓለም አቀፍ ተቋማት ውስጥ የተሻለ ውክልና እንዲሰጣ ተጠይቀዋል።
ማርክ ኮንክሬት ለውሲ ደ ኖትር ትራቫይ ኮማን አኔሮቢ።
በናይሮቢ የጋራ ስራችን 11 የአፍሪካ ሀገራት የፍራንኮ ሜክሲካዊ ተነሳሽነት በመባል የሚታወቀውና ከጥቂት ዓመታት በፊት የጀመርነው ተነሳሽነት የባለብዙ ወገን ተግባራትን በማሻሻል እድገት አሳይተናል። ተነሳሽነቱ በተባበሩት መንግስታት የጸጥታው ምክር ቤት በጅምላ ጭካኔ የተሞላው የቬቶ ስልጣን አጠቃቀምን ለመገደብ ያለመ ነው። በጸጥታው ምክር ቤት ድምፅን በድምፅ የመሻር ስልጣን ያለው አባል ሀገር የመንግስታቱ ድርጅት ጅምላ ጭካኔ ሲፈጸም ስራው በአግባቡ እንዳይሰራና እንደሚያደናቅፈው ማንም በህጋዊ መንገድ ሊረዳ አይችልም።
እስራኤል በኢራን በሚደገፈው በሂዝቦላ ወታደራዊ ቡድን መሰረተ ልማቶች ላይ ያነጣጠረ አዲስ የጥቃት ማዕበል በደቡባዊ ሊባኖስ ውስጥ መጀመሯን ትናንት ረቡዕ አስታወቀች። የእስራኤል ጦር በመግለጫው በደቡባዊ ሊባኖስ ውስጥ ለሚገኙ በርካታ አካባቢ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ መስጠቱን አስታውቋል። በሌላ በኩል የሊባኖስ ጤና ጥበቃ ሚኒስቴር ከቤይሩት በስተደቡብ በሚገኘው ራጎዳና ላይ በመኪናዎች ላይ ባነጣጠረ ጥቃት ሁለት ህጻናትን ጨምሮ 8 ሰዎች መገደላቸውን ገልጿል። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩ ወዲህ በሊባኖስ የሚገኘው የሂዝቦላ ወታደራዊ ቡድን የአጸፋ ጥቃት ከጀመረና እስራኤል የቡድኑን መሰረተ ልማቶች በደቡባዊ ሊባኖስ ማውደም ከጀመረች ወዲህ በሊባኖስ ከ2800 በላይ ሰዎች ተገድለዋል። ከነዚህ መካከል ደግሞ 200 ህጻናት መሆናቸውን የሊባኖስ መንግስት አስታውቋል። ስልጣን ላይ ያለው የጀርመን መንግስት ያከናወናቸውን በጎ ምግባራት የሀገሪቱ ህዝብ በጥሞና እንዲገነዘብ ሲሉ የቀድሞዋ የጀርመን መራሄተ መንግስት አንጌላ ሜርክል መከሩ። ስልጣን ከያዘ በቅርቡ ዓመት የደፈነው የመራሄ መንግስት ፍሬድሪሽ ሜርስ ተጣማሪ መንግስት የጀርመንን ምጣኔ ሀብት ለማሳደግና የህዝቡን ፍላጎት ለማሟላት ብዙም አልጣረም ተብሎ ይወቀሳል። የክርስቲያን ዲሞክራሲያዊ ህብረት ሲዲዩ እና የዲሞክራቶቹ ፓርቲ ኤስፒዲ ተጣማሪ መንግስት አማራጭ ለጀርመን ኤኤፍዲ ከተሰኘው ቀኝ ጽንፈኛ ፓርቲ ጠንካራ ተቃውሞ እየገጠመው ነው። ጀርመንን እንደ ጎርጎሮሳውያኑ አቆጣጠር ከ2005 እስከ 2021 ለ16 ዓመታት ያህል የመሩት አንጌላ ሜርክል እንደሚሉት ሁሉም ጀርመናዊ የወቅቱን መንግስት በጎ ምግባራትና ጥረቶች ማጤን አለበት። በዘመነ ስልጣናቸው ከፍተኛ ዝናን ድጋፍ አትርፈው የነበሩት የቀድሞዋ የጀርመን መራሄተ መንግስት አንጌላ ሜርክልና የወቅቱ መራሄ መንግስት ፍሬድሪሽ ሜርስ ልዩነት ቢኖራቸውም ሁለቱም የክርስቲያን ዲሞክራሲያዊ ህብረት ሲዲዩ ፖለቲከኞች ናቸው። በመጨረሻም ስፖርት፣ ዩናይትድ ስቴትስ ከአምስት ታዳጊ ሀገራት የሚመጡ የዓለም የእግር ኳስ ዋንጫ ደጋፊዎች ህጋዊ የግጥሚያ ቲኬቶችን ይዘው ወደ አሜሪካ የሚጓዙ ከሆነ የቪዛ መያዣ ክፍያ ከመክፈል ነፃ እንደምታደርግ አስታወቀች። የትራምፕ አስተዳደር ስደተኞች ላይ ያደረገ ባለው እርምጃ ባለፈው ዓመት ከ50 አዳጊ ሀገራት ለሚመጡ ሰዎች በነፍስ ወከፍ እስከ $15,000 መያዣ እንዲከፍሉ የሚል መስፈርትን ማስተዋወቁ የሚታወስ ነው። መክፈል አለባቸው ከተባሉ ታዳጊ ሀገራት መካከል አምስቱ ለዓለም ዋንጫ ውድድር በማለፋቸው የመያዣ ብር እንዲከፍሉ አይገደዱም። እነዚህ አምስት ሀገራት አልጄሪያ፣ ካፕ ቬርዴ፣ አይቮሪ ኮስት፣ ሴኔጋል እና ቱኒዚያ ናቸው። ይህንን ተከትሎ ዩናይትድ ስቴትስ ከነዚህ አምስት ሀገራት የሚመጡ ደጋፊዎችና ከፊፋ ቲኬት የገዙ ዜጎች ከቪዛ ቦንድ መስፈርት ነፃ መሆናቸውን አስታውቃለች። የዓለም እግር ኳስ ዋንጫ ተጫዋቾች፣ አሰልጣኞችና አንዳንድ ሰራተኞች አሜሪካ እስካስቀመጠችው የመያዣ ገንዘብ መስፈርት ነፃ ሆነዋል። ይህ የፍልሰተኞችን አሊያም የስደተኞችን ጉዳይ የያዘው የይቅርታ ማስተካከያ በትራምፕ አስተዳደር ያልተለመደ ክስተት መሆኑ ተመልክቷል። በካናዳ፣ ሜክሲኮና በዩናይትድ ስቴትስ በጋራ አስተናጋጅነት የሚካሄደው የፊፋ የዓለም እግር ኳስ ዋንጫ የፊታችን ሰኔ 4 ይጀምራል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እነሆ። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በዩናይትድ ስቴትስ ከአራት ዓመታት በፊት ኢትዮጵያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ መነሳቱ ተገለጸ። ዩናይትድ ስቴትስ ኤርትራ ላይ የጣለችውን ማዕቀብ ለማንሳት እያሰበች እንደሆነ ያስታወቀችው በዚሁ ሰሞን እንደሆነ የሚታወስ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና በፕሬዚዳንት ዢ ጂንፒንግ ከፍተኛ አቀባበል ተደረገላቸው። ትራምፕ አስደናቂ መሪ ሲሉ ዢ ጂንፒንግን አሞካሽተዋቸዋል። በሁለቱ ሀገራት መካከል ያለው የተረጋጋ ግንኙነት ለዓለም ፋይዳ እንደሚሆን የተናገሩት ዢ ጂንፒንግ በበኩላቸው የታይዋን ጉዳይ በአግባቡ ካልተያዘ ግን ግጭት ሊፈጠር ይችላል ሲሉ አስጠንቅቀዋል። የፈረንሳዩ ፕሬዝደንት አማኑኤል ማክሮ የአፍሪቃ ጉብኝታቸውን በኢትዮጵያ ባደረጉት ጉብኝት ትናንት ምሽቱን አጠናቀዋል። አፍሪቃ በጸጥታው ምክር ቤት ቋሚ መቀመጫ እንድታገኝም ጠይቀዋል። ስልጣን ላይ ያለው የጀርመን መንግስት ያከናወናቸውን በጎ ምግባራት የሀገሪቱ ህዝብ በጥሞና እንዲገነዘብ ሲሉ የቀድሞዋ የጀርመን መራሄተ መንግስት አንጌላ ሜርክል መከሩ። ዜናው አበቃ።
የዓለም ዜና ያቀረበችልንን አዜብን አመሰግናለሁ።